ጌታ ሆይ፣ እኛ ሕይወት ብለን ይዘነው የቆየነውን ትተን አሁን በአንተ ሕይወትነት ልንመላለስ ወደ እኛ ሕይወት ሆነህ ስለመጣ ስምህ የተመሰገነ ይሁን። አምላክና አባታችን ሆይ፣ በዚህ ቀንም ደግሞ ልታጽናናን በመካከላችን ስላለህ ቅዱስ ሕያው መንፈስ ስለሆን ሕይወትን የሚሰጥ መንፈስ ሆነ በእኛ ዘንድ ስላለህ እናመሰግንሃል። አንተ ሕይወትን የሚሰጥ መንፈስ ነህ። ጌታ ሆይ ሕይወትን የሚሰጥ መንፈስ ነህ። ኦ ጌታ ኢየሱስ የእግዚአብሔር ልጅ ሕይወታችን ሕይወት ልትሆነን የተገለጠ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ኦ ተመስገን ጌታ። ቃልህ ሕይወት ነው ጌታ። ኦ ቃልህ ያንተ እስትንፋስ ነው ጌታ። አሁንም በቃልህ እግዚአብሔር ሆይ ወደ አንተ በሙላት መግባት ይሁንልን። እግዚአብሔር ሆይ በቃልህ ራስህን መግበን። ቃልህ የሕይወት እንጀራ ነው ጌታ፣ እናመሰግንሃለን። አሜን። እግዚአብሔር ይመስገን። ዮሐንስ ወንጌል ላይ አንድ ቃል አንብበን እንካፈላለን። የዮሐንስ ወንጌል ምዕራፍ አንድ ያለውን ቃል አነባለሁኝ። ምዕራፍ አንድ ከአንድ እስከ አምስት ያለውን አነባለሁ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። እግዚአብሔር ይመስገን። ይህንን ክፍል ሳነብ አንድ ያስተዋልኩት ነገር ምንድን ነው? ወንጌል ምን ያህል ግልጽ እንደሆነ፣ ወንጌል ምን ያህል የተገለጠ እንደሆነ፣ ወንጌል ዓላማው ምን እንደሆነ ምን ያህል የተገለጠ እንደሆነ እና ራሴን የታዘብኩት ምንድን ነው? እንደዚህ በግልጥ ተቀምጦልኝ እያለ ለምንድን ነው ዙሪያ ጥምጥም ብዙ ነገር የሄድኩት ብዙ ነገር ያወቅኩት የሚል ጥያቄ ራሴን ጠየቅኩኝ። ምክንያቱም ስታነቡት ቃሉን በመንፈስ ቅዱስ ተነድቶ ዮሐንስ ሲጽፍ በጣም ግልጽ በሆነ መንገድ ነው የሚያስቀምጥልን። ስለ ኢየሱስ ክርስቶስ ሕይወት ሆኖ መገለጥ ወይም ደግሞ በእርሱ ስለነበረችው የሰው ሕይወት ነው የሚናገረው። እግዚአብሔር ይመስገን። ዞሮ ዞሮ ጠቅላላውን የአዲስ ኪዳን መጽሐፍትም የብሉይ ኪዳን መጽሐፍት ስናነብ ስለዚች ሕይወት እንደሆነ ነው የምናየው። ስለዚች ሕይወት ነው፣ ስለዚህ ሕይወት ነው። ስሙ ይመስገን። እንግዲህ ምን ይለናል? ይህ በመጀመሪያ በእግዚአብሔር ዘንድ የነበረው ቃል ራሱ ኢየሱስ ክርስቶስ፣ ሁሉ በእርሱ የሆነው ኢየሱስ ክርስቶስ፣ በእርሱ ሕይወት ነበረች ይላል። እና የመልእክቴም ርዕስ ይሄ ነው፣ በእርሱ ሕይወት ነበረች። በእርሱ ሕይወት ነበረች። በእርሱ ሕይወት ነበረች የሚለው ቃል በተቃራኒው ወይም በግልባጩ ስናነበው ምን ማለት ነው? በሌላ ሕይወት አልነበረችም። በእርሱ ሕይወት ነበረች ማለት በሌላ ሕይወት የለች ወይም ደግሞ ከእርሱ ውጪ ሕይወት የለችም። ስለዚህ የመጣው ወደ ምንድን ነው? ላይፍለስ ወደ ሆነች ምድር ወይም ሕይወት ወደ ሌላት ምድር ነው የመጣው። ይሄ ነገር ምን ያህል በጥልቀት ገብቶን እንደሆነ እንጃ። ሕይወት ወደ ሌላት ምድር ነው የመጣው። ሕይወት ተገለጠ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወይም ይቺ ሕይወት ወደ ዓለም ይመጣ ነበር። ወደ ገዛ ወገኖቹ መጣ ይለናል። እንደገና የገዛ ወገኖቹም አልተቀበሉት ብሎ ይናገራል። አንዳንድ ጊዜ እኛ ሲሪየስሊ የምንሰማው አይመስለኝም። በእርሱ ሕይወት ነበረች፣ በእርሱ ብቻ ሕይወት ነበረች፣ ሌላው በሙሉ ሕይወት አልነበረውም እያለ እያለ እኛ ግን በአእምሯችን እንዴት አድርገን እንደምንተረጉም አላውቅም፣ ያው የእሱን ያህል ባይሆንም ሕይወት ነበረ፣ አይነት ብለን ነው የምንረዳ። በመድር ላይ ያው ህያዋን አይደለንም እንዴ? ምድር ላይ የምንኖር እኮ ሰዎች ህይወት ያለን ሰዎች ነን። ስለዚህ እሱ ሲመጣ ያው እሱም ህይወት ነው፣ እኛም የተወሰነ ነገር እንዳለን አድርገን ነው የምናስበው። ቃሉ ግን ይያለን ያለው ምድር ድቅድቅ ጨለማ ነበረች፣ ምን የላትም ብርሃን የላትም። ሙታን ብቻ በምድር ነበሩ፣ ምን የላቸው ህይወት የላቸው። አምስተኛው ምዕራፍ ላይ ሲደርስ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምጽ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በህይወት ይኖራሉ አለ። ስለዚህ ምድር ሁሉ በአዳም ምክንያት ሙታን ሆና ነበር። ምክንያቱም በአንድ ሰው ኃጢአት ወደ ዓለም ገባ፣ በኃጢአትም ሞት ለሰው ሁሉ ያ ሞት ምን ሆነ? ደረሰ። እንዲያውም ሞት ምን ሆነ? ገዛ በምድር ላይ። ዲያብሎስን ምን ይለዋል? በሞት ላይ ስልጣን ያለው። ስለዚህ ዲያብሎስ በሰው ላይ የሰለጠነው ለምንድን ነው ብትሉ፣ በሞት ላይ ስልጣን ያለው እሱ ነው። መጀመሪያውኑም አዳምና ሔዋንን ብትበሉ አትሞቱም ሲላቸው ሞተው እንዲገዛቸው ነው ያን ፕሮፖዛል ያቀረበው። ስለዚህ በልተው ሲሞቱ በማን ስር ሆኑ ማለት ነው? በሰይጣን ስር ሆኑ። በአየር አለቃው ፈቃድ ተመላለሳችሁባቸው ይለናል ኤፌሶን ምዕራፍ 2 ላይ። ሙትንነትንና ምልልስን ለእርሱ ፈቃድ መገዛትን አብሮ ያስቀምጣል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ካለ በኋላ በዚህ ዓለም እንዳለው ኑሮ በአየር አለቃው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። ስለዚህ ምን ጊዜም ቢሆን መሞትና ለሰይጣን መገዛት አንድ ነው። ምክንያቱም ሰይጣን በሞት ላይ ምን አለው? ስልጣን። ኢየሱስ ሲመጣ ብቻውን ሰይጣን የማይገዛው ሰው ሆኖ በምድር ተገለጠ። ለዚህ ነው ተደርጎ የማይታወቅ ነገር ሲደረግ የምናየው። በማቴዎስ ምዕራፍ 4 ላይ ፈታኝም ወደ እርሱ ቀርቦ ይላል። ለምን ፈታኝ ወደ ጴጥሮስ አልቀረበም? ምን ያደርግለታል? የራሱ ዜጋ አይደለም? ለምን ፈታኝ ወደ ያዕቆብ አልመጣም? የራሱ የተመዘገቡ ዜጎቹ ናቸው። አንድ ሰው አየ፣ የእሱ ዜጋ ያልሆነ እሱ የማይገዛው እርሱም ህይወት ነው። እርሱም ከሰማይ የመጣ ሰማያዊ ሰው ነው፣ ኃጢአት የሌለበት ከዲያብሎስ ስልጣን ውጪ የሆነ። ስለዚህ መጣና ምን አለው? ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ ሲለው ታያለች። ምን ማለት ነው? ያልሰገድክልኝ አንተ ብቻ ነህ፣ ለእኔ ያልተገዛህ አንተ ብቻ ነህ ነው እያለው ያለ። ሌሎቹ ግን ሐዋርያት እግዚአብሔር የጠራቸው ቢሆኑም ከዛ ስልጣን ነፃ መውጣት ነበረባቸው በዚያ ባርነት ስለነበሩ። ኢየሱስ ግን ህይወት ነው። ሞት ስለሌለበት ሰይጣን ሊገዛው አይችልም። ሰይጣን በሞት ላይ ነው ስልጣን ያለው። ስለዚህ ኢየሱስ ክርስቶስ ብቻውን ህይወት በእርሱ ነበረች። እርሱ ተገለጠ፣ ስሙ የተመሰገነ ይሁን። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ይቺ ህይወት ምን አይነት ናት? ይቺ ህይወት በእርሱ እንዴት ነበረች? ይቺ ህይወት ምን አይነት ናት? ይህች ህይወት በእርሱ እንዴት ነበረች? እነዚህን ነገሮች በማስተዋል ካላየን አብስትራክት ይሆንብናል። ህይወት ስም ብቻ ይሆንብናል። በተግባር ልናየው ይገባናል። ይቺ ህይወት ምን አይነት ናት? በእርሱ ህይወት ነበረች ሲልስ እንዴት ነበረች? ህይወት በእርሱ ምን ማለት ነው? በእርሱ ህይወት ነበረች። ይህንን ለማስተዋል ለመረዳት ኑሮውን ማየት አለብን። ምክንያቱም ይቺ ህይወት በምኑ ነው የተገለጠችው? በእርሱ በኑሮ። ስለዚህ ኢየሱስ ክርስቶስ በሬሳዎች መካከል የተመላለሰ፣ በሙታን መካከል የተመላለሰ ብቻውን ህይወት ያለው ህይወት የሆነ ጌታ ነው። በእርሱ ህይወት ነበረች። እርሱ ይኖረው የነበረው ኑሮ ያቺ ህይወት ያለው ብቻ የሚኖረውን ኑሮ ኖረ። አጠገቡ ያሉት ሰዎች ደግሞ ያቺ ህይወት የሌለችው ሰው የሚኖረውን ኑሮ ይኖሩ ነበር። በእርሱ ህይወት ነበረች። ይህንን ስድስተኛው ምዕራፍ ላይ ያብራራልናል፣ ይገልጽልናል። ራሱ ምንድን ነው ያለው? ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን ከአብ የተነሳ ሕያው እንደምሆን የሚበላኝ ከእኔ የተነሳ ሕያው ይሆናል አላቸው። የህይወት መስመር መዘርጋት ጀመረ። አሁን ህይወት ያለው በኔና በአብ ብቻ ነው። እኔ ከርሱ የተነሳ ያው እኔ ከርሱ ወጥቼ የመጣው የርሱ ህይወት የሚያኖረኝ የተገለጥኩ ህይወት ነኝ። ዮሐንስ በሌላ ስፍራ ከአብ ዘንድ የነበረውንና ለኛም የተገለጠውን ይላል። ስለዚህ በማን መካከል ብቻ ነበረ ህይወት ኦፕሬት የምታደርገው? በአባትና በልጁ በኢየሱስ ክርስቶስ። እኔ ከአብ የተነሳ ምን ሆናለሁ አለ? ከአብ የተነሳ ህያው እንደምሆን አሁን ስኖር ስመላለስ የምታዩ ተገልጬ የምኖረው ኑሮ ከአብ የተነሳ ህያው የሆንኩት ነው። የሚበላኝ ደግሞ ከእኔ የተነሳ ምን ይሆናል? ህያው ይሆናል። ስለዚህ ያቺ ህይወት እንድትዘረጋ፣ እንድትበዛ፣ እንድትወርስና እንደ ኢየሱስ ከአብ የተነሳ ህያዋን የሚሆኑ ወይም በሌላ ቋንቋ ከኢየሱስ የተነሳ ምን የሚሆኑ ህያው የተነሳ ህያው የሚሆኑ ሰዎች እንዲገኙ ነው ህይወት የተገለጠችው። ኢየሱስ ክርስቶስ ከአብ የተነሳ ህያው የሆነ ሆኖ መጣ። እኛ ደግሞ ከእርሱ የተነሳ ምን የምንሆን? ህያዋን የምንሆን። ህይወት ተገለጠ። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ህይወት ማለት ይሄ ማለት ነው። ህይወት ማለት በእርሱ ህይወት ነበረች ሲለን፣ የህይወት ትርጉሙ በእግዚአብሔር ዘንድ ህይወት ማለት ምን ማለት ነው? ለምሳሌ እኔ ህይወት አለኝ የለኝም ወደሚለው ስንመጣ በጣም ሾርት ከት በሆነ መንገድ አሁን እንዳለንና እንደሌለን ገባን ማለት ነው። ከኢየሱስ የተነሳ ህያው ሆኖ የሚኖር ህይወት አለ። ምክንያቱም ኢየሱስ እኔ ከአብ የተነሳ ምን እንደምሆን? ህያው እንደምሆን እንዳለ ሁሉ እኛም ከእግዚአብሔር የተነሳ በኢየሱስ ክርስቶስ ከተገለጠው ህይወት የተነሳ ኢየሱስ ክርስቶስን ከመብላታችን ወይም ከመቀበላችን የተነሳ ህያው ስንሆን ምንድነን ማለት ነው? ወደዚች ህይወት ቴሪቶሪ ይገባል። በእርሱ ህይወት ነበረች መባሉ ቀርቶ ምን ይባላል? በእኛም ህይወት አለች። በእኛ ህይወት መጣ። ዮሐንስ ያለው ይሄንን ነው። እርሱ ተገለጠ አለ። ተገለጠ ከአብ ዘንድ የነበረውን ለእኛም የተገለጠውን ምን ማለት ነው? እኛም እንድንካፈለው የተገለጠውን፣ እኛም እንድንቀበለው የተገለጠውን። ምክንያቱም ምን እያለ ነው ያለው? ከእኔ የተነሳ ሕያዋን እንድትሆኑ ነው የመጣሁት አለ ጌታ። ይሄ ወደ ምን ይወስደናል? ለካ ሰው ሁሉ ህይወት የለውም ስንል ምን ማለታችን ይመስላችኋል? አይንቀሳቀስም ማለታችን አይደለም። በሬም ይንቀሳቀሳል። ሰዎች ሞተዋል ህይወት የላቸውም ማለት ከኢየሱስ የተነሳ አይደለም ሕያዋን የሆኑት ማለት። ዲስኮኔክትድ ሆነዋል። ሰይጣን መጥቶ ያደረገው ምንድን ነው? ሰው ከእግዚአብሔር የተነሳ ሕያው እንዳይሆን ወይም ከእግዚአብሔር ጋር ያለውን ግንኙነት ነው ያቋረጠው። በእርግጥ ሰው ተፈጥሮም እያለ በደንብ አስተውለን ስናይ ተፈጥሮም እያለ ህይወት አልነበረው። መጽሐፍ የሚለው ሕያው ነፍስ ሆነ ነው የሚለው። ኋለኛው አዳም ግን ምን የሚሰጥ? ህይወትን የሚሰጥ መንፈስ ሆነ ነው የሚለው። ስለዚህ መጀመሪያ አዳምም ህይወት እንዳልነበረው ቃሉ ይነግረናል። ያው ብዙ ጊዜ የለመድነው ግን ሃይማኖታዊ ወግ አለ። ምንድን ነው? ወደ ድሮ ክብራችን ሊመልሰን እንላለን ማለት ነው። ምክንያቱም የአዳም ክብር ክብር ስለሚመስለን፣ ያ ብዙ እንስሳት መጠበቁና ስም ማውጣቱ ክብር ስለሚመስለን፣ ምሳሌ መሆኑ እሱ ራሱ ስለማይገባል ወደ ድሮ ክብራችን ሊመልሰን። ወደ ምን? ወደ ላም መጠበቅ ኖ፣ በሰማያዊ ስፍራ ከእርሱ ጋር አስቀመጠን ነው የሚለው እግዚአብሔር ቃል። ከማን ጋር? ከክርስቶስ ጋር። ስለዚህ አዳም ራሱ አስተውለን ስናይ ህይወት እንዲያገኝ የተፈጠረ ሰው ነበር። ህይወት እንዲያገኝ ከማን? ህይወት እንዲያገኝ ከእግዚአብሔር የተነሳ ምን እንዲሆን? ሕያው እንዲሆን። እንዴት አድርጎ ነው ከእግዚአብሔር የተነሳ ሕያው የሚሆነው? እግዚአብሔርን ሲበላ። እኔ ከአብ የተነሳ ሕያው እንደምሆን አለ ጌታ፣ የሚበላኝ ከእኔ የተነሳ ምን ይሆናል? ይህ ቃል ለአዳምም ቀርቦ ነበር። ለእኛ ከመነገሩ በፊት ዘፍጥረት ሁለት ላይ የሚበላኝ ሕያው ይሆናል ተብሎ ተነግሮት ነበረ። እኔ ነኝ ፕራፍሬዝ ያደረኩት ግን በገነት መካከል የህይወትን ዛፍ አኖረ ማለት ምን ማለት ነው? ያችን ዛፍ የሚበላ ምን ይሆናል? ሕያው ይሆናል። ከማን የተነሳ ሕያው ይሆናል? ከእግዚአብሔር የተነሳ። ምክንያቱም ያቺ ዛፍ የእግዚአብሔርን ህይወት ነው ለሰው የምትሰጠው። አዳም ግን እሷን ትቶ ያችኛዋን ዛፍ ሲበላ ከዚያች ዛፍ የተነሳ ምውት ሆነ። ከህይወት ዛፍ የተነሳ ምን ሊሆን ነበር ማለት ነው? ሕያው ይሆናል። ሕያው። ስለዚህ አዳም ራሱ ሊያድግ የተፈጠረ ፍጥረት ነው። ወደ ህይወት ሊደርስ እግዚአብሔር ይመስገን። ወደ ምን ሊደርስ? ለምን መሰላችሁ? ይሄ ነገር ሲገባ የአዳም ያህል ጨዋ ብንሆንም ማለት ነው፣ አዳም ሳይወድቅ የነበረውን አይነት ጨዋ ሰው ብንሆንም ምን ያስፈልገናል? ህይወት ያስፈልገናል። ስለዚህ ኢቱ የጨዋነት ጉዳይ አይደለም። ለዚህ ነው አመል ማሳመሪያ አይደለም ቤተክርስቲያን ምላሽ፣ ጸባይ ማረሚያ አይደለም፣ ህይወት ማግኛ ነው። እግዚአብሔር ህይወቱን በማካፈል ከእርሱ የተነሳ ህያው የምንሆን ሊያረገን ፈጠረን። እግዚአብሔር ይመስገን። ከእርሱ የተነሳ ምን የምንሆን? ህያዋን፣ ህያዋን የምንሆን፣ ህያዋን የምንሆን፣ ህያዋን የምንሆን። እግዚአብሔር እንግዲያው ያችን የህይወት ዛፍ በልቶ ከእርሱ የተነሳ ህያው ሆኖ መኖር እስከሚጀምር ድረስ ነበረ አንዳንድ ትእዛዞችንም እንኳን የሰጠው። ባይዘወይ የህይወትን ዛፍ ቢበላ ኖሮ ቀድሞ ያችን ዛፍ አትብላ የሚባል ትእዛዝም አይሰጠው። ምክንያቱም አይበላም፣ መብላት አይችልም፣ ህያው ሆኗል። አሁን ግን ወደዚህኛው መንገድ ሄደና ሰይጣን ምን ሆነ? ከእግዚአብሔር የተነሳ ህያው ከመሆን ይልቅ ከሰይጣን የተነሳና ከዛች ዛፍ የተነሳ ምውት ሆነ። አሁን ከዚያን ጊዜ ጀምሮ በምድር ላይ ሬሳ ብቻ ነው ያለው፣ ቆሞ የሚሄድ ሬሳ ማለት ነው፣ ህያው የለም። ስለዚህ ህያው ማለት ምን ማለት ነው ልንገራችሁ። ከእግዚአብሔር የተነሳ ህያው የሆነ የእግዚአብሔርን ህይወት ከመካፈሉ የተነሳ ህያው የሆነ በእግዚአብሔር ዘንድ ያለው ህይወት በእርሱ የሚንጸባረቅ ማለት ነው። ህያው ማለት ግራ እንዳይገባል፣ ሲምፕል በሆነ ከአብ የተነሳ ሰው ግን ምን ሆነ ብያችኋለሁ? ከዚያች ዛፍ ሲበላ ነፃነቱን አወጀ። ምን ማለት መሰላችሁ? ከእግዚአብሔር ዘንድ የሌለ የኑሮ አይነት መኖር ጀመረ። ያ የምን ኑሮ ይባላል? የአየር አለቃው ፈቃድ ኑሮ ይባላል፣ የስጋ ኑሮ ይባላል። እኔ በጣም ነው ትናንትና ሌሊት የደነገጥኩት እግዚአብሔር ስለ ትልቁ ኃጢአት ሲያስተምረኝ። ድሮ ትልቁ ኃጢአት ሰው መግደል ይመስለኝ ነበር። በእኔ አይምሮ ሰውን እንደ መግደል ከባድ ኃጢአት አይቻለቅ የሚመስለኝም እሱ ነበር። ከዚያ ቀጥሎ አመንዝራነት፣ ሌሎች ያሉት ኃጢአቶች በሙሉ ትልልቅ ኃጢአትን ጎላ ጎላ ብሎ የሚታዩን ኃጢአቶች አሉ። እነዛ ሁሉ ኃጢአቶች ለካ የሚገርማችሁ ትልቅ ኃጢአት አይደለም። ኢቭን ሰው መግደል ትልቅ ኃጢአት አይደለም። ምን ሊሆን ነው ሰው ከመግደል በላይ ትልቅ ኃጢአት ብትሉ፣ ከአብ የተነሳ ሕያው አለመሆን ነው ትልቅ ኃጢአት ማለት። ከእግዚአብሔር ነፃ ሆኖ መኖር ወይም መገንጠል ማለት ነው። ፍሪ ፍሮም ጋድ፣ ከእግዚአብሔር ውጪ መኖር ትልቁ ኃጢአት ነው። ሌሎች ቅድም የዘረዘርኩላችሁ ኃጢአቶች በሙሉ የዛ ኃጢአት ልጆች ናቸው። ሰው ሰውን ለምን ይገድላል? ሰው ሰውን ለምን ይጠላል? ሰው ሰውን ለምን ይዘርፋል? ከእግዚአብሔር የተለየ ሕይወት ስላለው፣ ከእግዚአብሔር የተለየ ኑሮ ስላለው ወይም ማንነት ስላለው ነው። ከእግዚአብሔር የተለየ ማንነትማ ካለው ፍሩ፣ ሰውን ፍሩት። ይሄ ሲገባን ባይዘወይ ሰይጣንን አይደለም የምትፈሩት፣ ሰው ነው የምትፈሩት። ለምን መሰላችሁ? ሰይጣን ሊገላችሁ ቢፈልግም ድንጋይ አንስቶ የሚገልለት ሰው ይፈልጋል። ያለ ሰው የሚያደርገው ነገር የለም። ስለዚህ ከእግዚአብሔር እንደተለየ ሰው በጣም አደገኛ የለም። ለዚህ ነው ዘፍጥረትን ስታነቡ ሰው ከወደቀ በኋላ መንከባለል ጀመረ። አዳም ሰው አልገደለም፣ በመንፈሳዊ አሟሟት ሁላችንም ገደለ። በኋላ የእነሱ ልጆች ግን የእሱ ልጆች ሰው በመግደል መፎከር ጀመሩ። መጀመሪያ ቃየል ገደለ። ከዛ ልጁ ምን አለ መሰላችሁ? አይ የቃየልማ ትንሽ ነው አለ። ቃየልን 7 ጊዜ ይበቀሉታል፣ እኔን ግን ምንድን ነው ያለው? 77 ጊዜ። ምክንያቱም አንደኛ 2 ሚስት አገባ ይላል። ከዛ ደግሞ ለምን የገድየዋለሁ አለ። መግደል ልማድ ሆነ ማለት ነው። የሆነ ሰው ገሎ መጥቶ እንደ ጀግንነት ለሚስቶቹ ነገራቸው ነው የሚለው። ሽለላ ሸለለ ማለት ነው። ፎከረ፣ ሰው ገድዬ መጥቻለሁ ማለት ጀመረ። ከእግዚአብሔር የተለየ ሰው ሰው ቢጨርስ ምን ድንቅ ነው? ምክንያቱም ሞት ማለት እሱ ነው። ስለዚህ ሰይጣን ያደረገው ምንድን ነው? አዳምና ሔዋንን ለምን የራሳችሁን መብት በራሳችሁ አትወስኑም? ለምን የእግዚአብሔር ጥገኛ ትሆናላችሁ? ለምን እርሱ ያውቅላችኋል ነው ያላቸው። ስለዚህ ምንድን ነው የሆኑት ብትሉ፣ ለራሳቸው ወጡ። ያን ቃል ሳነብ ሁል ጊዜ ትዝ የሚለኝ የዚህ ሀገር ቲኔጀሮች ናቸው። የዚህ ሀገር ቲኔጀሮች አብዛኞቹ የተረገመ አይምሮ እንዲኖራቸው አድርገው ነው የሚያሳድጓቸው። 18 ዓመት ሲሞላቸው ፓርቲ ያዘጋጃሉ። በጣም ደስ ይላቸዋል። ለምን ስትሏቸው፣ ከእናት ከአባቴ ልለይ ነው። አይ አም ጎይንግ ቱ ቢ ፍሪ ፍሮም ማሚ ኤንድ ዳዲ። This is curse. እንደዚህ አይነት ከባድ ኃጢአት ነው ማለት በፖዚቲቭ የሚወሰድበት መንገድ አለ እዚህ ሀገር ፖዚቲቭውን ነገር ራሳቸውን መቻላቸው ተምረው መስራታቸውን አይደለም እየተቃወምኩ ያለው እነሱ ግን የሚያስቡበት አይምሮ የተረገመ መሆኑን በጥናት ታረጋግጣላችሁ they just want to be free ምን ማለት ነው የፈለጉትን ለማድረግ ሌሊቱን ሙሉ ለመጨፈር ማለት የሚቆጣጠራቸው አባትናት እንዳይ ነው ቆይ አባትናናት ሌሊት አትደር አታምሽ ሲል ለክፉ ነው እንዴ ሊጠብቃቸው አልነበረም ከዚያ ጥበቃ ነፃ ወጣሁኝ አመስግኑልኝ ማን እንደሚያመስግነው አላቀም ብቻ ጭፈራ ያረጋሉ ማለት ነው የተረገሙት እዚህ ሀገር በጣም የተረገመ አይምሮ ሰጥተው የሚያሳድጓቸው ናቸውና በጣም ራሱ ያስደነግጣቸዋል መንግስት ራሱ ልጅ 18 አመት ነው ይላል that's it you done ይላቸዋል ማለት መብታችሁ ሁሉ ነው የሚገፋው 18 አመት ከሆነው that's it እናንተ እኮ የሁለት አመት ልጅ ነው የሚመስላችሁ የ18 አመት 50 አመትስ ቢሞላው ልጃችሁ እንዴ ስሜቱ እኮ ከእናንተ ሊፋቅ አይችልም በዚህ ሀገር በጣም መብት እንደሚገድቡ ታውቃላችሁ ሰሞኑን አንዲት ሴት ምክር ስትሰጥ ልጃችሁ 18 አመት ሲሞላው ቶሎ ማድረግ ያለባችሁ ነገር የሚል ምክር ትሰጥ ነበርና ሃ እንትን እንዲሰጣችሁ ውክልና አንዳንድ ነገር ቢፈጠር አባቴና እናቴ እንዲል ያደርጉልኝ ፈቅጃለሁ የሚል ወረቀት ቶሎ አስፈርሙ አለዛ ምንም ነገር ቢፈጠር ልጄ እንዲሆን አብላችሁ ስትሄዱ who are you please get out ይሏቸዋል ልጃችሁ ማለት ወየው ወየው ልጄን ስትሉሉ ወጣልን ይሏቸዋል እናንተ ታሯት አላችሁ እንጂ they don't care ምን ማለታቸው ነው በእነሱ ቤት he is free from you ምድርኮ የምትሄድበትን አቅጣጫ ስታዩት በጣም ነው የምታዘው ለዚህ ነው አንዳንድ ጊዜ አገር ቤቱ የድሮ ያስደስተኛል በ50 አመቱ ልጅ ሰርቪስ ቤት ሲተኛና ጧት ተነስተው ማሚ ቁርስ ደርሷል ሲል ማለት እ አንዳንድ ጊዜ አበሳጫል ሰነፍ ከሆነ ግን ሰርቶ የሚኖር ከሆነ that's okay ያለው ግንኙነት ነው የሚያሳየን መቼም የማይቆረጥ ቤተሰባዊ ግንኙነት ወደ ዋና ሐሳቤ ልምጣና አዳምና ሔዋን ደሱ ነው የሆኑት እግዚአብሔር ከህይወታችን ውጣ ነው ያለው ሰይጣን እንደዛ እንዲያደርጉን ያደረጋቸው ከዚያን ጊዜ ጀምሮ ሰው ሞተና ምን መሆን ጀመረ ብትሉ ከኛ እንዳንዱ ሆነ አለ እግዚአብሔር መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ ማለት መልካምንና ክፉን ለራሳቸው የሚያውቁ መሰላቸውና ማወቅ ጀመሩ አሁን ኢየሱስ ክርስቶስ ሲመጣ እግዚአብሔር ኦሪጅናሊ በመጀመሪያ ለኛ ያሰበውን ህይወት ሊሰጠን ነው የመጣው ህይወት በእርሱ ህይወት ነበረች ኢየሱስ ክርስቶስ ጋር ስንመጣ ከአባቱ ጋር የሚኖር በአባቱ ውስጥ የሚኖር ከአባቱ ፈቃድ ያልተለየ ለአባቱ ደስታ የሚኖር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ተብሎ ወደ ምድር ተላከ ያችን ህይወት አሳየናው በእርሱ ህይወት ነበረች ህይወትም የሰው ብርሃን ነበረች ያቺ ለሰው ብርሃን ሆና ልትሰጥ ያለች ህይወት በእርሱ ዘንድ ነበረች ህይወት እንዲሆንላችሁ እንዲበዛላችሁ መጣው አለ ያንን ህይወት ግን ለኛ በመንፈስ ቅዱስ በትንሳኤው ከመስተላለፉ በፊት እሱ ጋር ስትኖር እናያታለን በእርሱ ምን ነበረች ህይወት ነበረች እሱ ጋር ያቺ ህይወት እንዴት እንደተገለጠች እንዴት እንደኖረች መረዳታችን አሁን እኛ ህይወት ያገኘን ሰዎች እንዴት እንደምንኖር ታሳየናለች በእርሱ ህይወት ነበረች በእርሱ ህይወት ሆና ያለ እንዴት ነበር የኖረው ኢየሱስ ክርስቶስ ይሄን የምናየው ለመሰላችሁ በእርሱ ህይወት ያለች ሰው እንዴት እንደሚኖር ልናይ በእርሱ ህይወት ያለች ሰው ይሄን የምናገረው ልኮነናቸው አይደለም እግዚአብሔር ሲናገረን ሊያስጠጋን ነው ሊመልሰን ነው ሊሰራን ነው እንጂ ሊኮነነን አይደለም ግን በፐርሰንቴጅ አሁን እንደው የሆነ ሶፍትዌር ቢኖርና ስካን ያደረኩኝ ያንዳንዳችሁንና ራሴን በፐርሰንቴጅ የትኛው አዛፍ ባህሪ ነው የሚያይለው ብዬ ባስቀምጥ ነው ማለት you will be shocked በየለቱ ምልልሳችን ግራፉ ከፍ ብሎ የሚያሳየን ያቺ ድሮ የበላናትን ዛፍ ነው የሚያሳየን ማለት አብዛኛውን ጊዜ በራሳችን ፈቃድ ነው سنመላለስ ምን ነው ያ ማለት ነው ከእግዚአብሔር የተለየ ህይወት ያልኳችሁ የወደቀው ህይወት የኢየሱስ ህይወት ባህሪው ምን አይነት ነው ጥገኛ ህይወት በእግዚአብሔር ላይ ምን የሆነ ህይወት ነው የተጠጋ ህይወት ከአብ የተነሳ ምን የሚሆን ህይወት ነው ሰይጣን ዲያብሎስ እኮ ኢየሱስ ክርስቶስን መጥቶ በተራበ ጊዜ መሞትህ ነው እኮ ነው ያለው። ይገባችኋል? አይንህ እያየ ትሞታለህ ወይ? 40 ቀን ጾመህ መሞትህ ነው? ይህንን ድንጋይ ለምን እንጀራ እንዲሆን አታዝም? ለምን ዝም ብለህ ትሞታለህ አይነት ነው ጥያቄው። ኢየሱስ ሲመልስለት ደግሞ በእኔ አይደለም ሕያው ሆኜ የምኖረው። በሌላ ቋንቋ ምንድን ነው ያለው? ከአብ የተነሳ ነው ሕያው ሆኜ የምኖረው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ በሕይወት አይኖርም ተብሎ ተጽፏል ነው ያለው። ምን እያለው ነው? እኔ ሕያው ሆኜ የሚኖረው ከአብ የተነሳ ነው። የኔ ሕይወት በአባቴ ዘንድ ነው። ስለዚህ ላጥቼ አልሞትም ነው እያለው ያለው። በእያንዳንዱ መልስ የማን ጥገኛ መሆኑን ነው ያሳየን። አንዳንድ ጊዜ ባይዘው ወይ ከእግዚአብሔር ኢንዲፔንደንት የምንሆነው ነፃነታችን የምናውጀው በመንፈሳዊም ሰበብ ነው። ባይዘው ያቀረበለት ነገር በሙሉ ባይዘው መንፈሳዊ ነው። በመንፈሳዊ ነገር አክት አድርግና በራስ አክት አድርግ። ግን አክት የምታደርገው ምንድን ነው? መንፈሳዊ ነው። ለምሳሌ የእግዚአብሔር ልጅ እስከሆንክ ይህን ድንጋይ ዳቦ እንዲሆን እዘዝ ሲለው በልጅነት ተጠቅመህ በመንፈሳዊነት ድንጋዩን ዳቦ አድርገው ነው ያለው። ኢየሱስ ሲመልስ በመንፈሳዊነት አይደለም የምኖረው በአባቴ ነው የምኖረው ነው እያለ ያለ። በችሎታ አይደለም የምኖረው በአባቴ ነው የምኖረው። ስለማይችል አይደለም፣ የአባት ጥገኛ ህይወት ስላለው ነው። ከዚህ ላይ ራስህን ወርውር አለው። እንደገና እግዚአብሔር ራሱ መላእክቱን አዞ ያድናሃል ሲለው አምላክን እግዚአብሔርን አትፈታተነው። ይህ ሁሉ የሚያሳየን ምን እንደሆነ ልንገራችሁ። ኢየሱስ ክርስቶስ በምድር ላይ ልንገራችሁ፣ አምላክ መስሎ ካሳለፈው ህይወት ይልቅ አምላክ ሳይመስል ያሳለፈው ነው የሚበልጠው። ምን ማለት ነው? ከሰው አንጻር እንኳን ስንመዝነው ህይወት ዘ ሊስት ሂውማን ቢንግ ማለት ወኔ የሌለው ትምክህት የሌለው እችላለሁ የማይል አቅመቢስ የምንለው አይነት ሰው ህይወት ነው ሆኖ ነው የኖረው። ኢየሱስ ክርስቶስ አቅመቢስ የምንለው አይነት ህይወት። ትንሽ ከዮሐንስ ወንጌል ላንብብላችሁ። በእርሱ ህይወት ነበረች። በእርሱ ዘንድ የነበረችው ህይወት ምን ትመስል ነበር? ቶሎ ብዬ አለፍ አለፍ ብዬ ነው ማለት። የመጀመሪያው ምዕራፍ 2 ላይ ስናነብ ቁጥር 16 እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። He has every right to say my house. የኔን ቤት መነገጃ አታድርጉት የማለት ሙሉ ስልጣን ነበር። ግን ያለው ምንድን ነው? የአባቴን ቤት። በማን ነው የሰወረው ራሱን? በአባቱ። ለአባቱ ነው እየሰራ ያለ። የአባቱ ምንድን ነው? ሰራተኛ። የአባቱ መገለጫ ነው። ምዕራፍ 4 ቁጥር 34 ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ነው፣ ሥራውንም እፈጽም ዘንድ ነው። አሁን ለአንድ አፍታ ኢየሱስም እንዲህ አላቸው የሚለውን እየተዋችሁ በእርሱ የነበረችው ሕይወት እንዲህ አለች ወይም በእርሱ የነበረችው ሕይወት እንደዚህ ተገለጠች ብላችሁ አስቡት። በእርሱ የነበረችው ሕይወት ናት እንደዚህ እየሰራች አለች። ምን አይነት ናት ያቺ ሕይወት? የአባት ጥገኛ የሆነች የአባትን ፈቃድ የምትመላለስ ሕይወት ናት። ምዕራፍ 5 ቁጥር 17 ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። አሁን ከራሳችን ሕይወት ጋር ካላስተያየነው ሲምፕል አረፍተ ነገር ነው የሚመስለኝ። ግን ሁል ጊዜ የእርሱን ሥራ ለመናገር መጀመሪያ የሚናገረው የማንን ነው? ቆይ ስለ ራሱ ሥራ እኮ ነው የጠየቁት። ስለዚህ እሰራለሁ ማን ይከለክለኛል አይደለም ያለው። ሲጀምር ምንድን ነው ያለው? ይህንን ቃል እኔ ከአብ የተነሳ ሕያው እንደምሆን ከሚለው ጋር እያይዙት። እኔ ከአብ የተነሳ ሕያው እንደምሆን ካለ ሲሰራም ከማን የተነሳ ነው የሚሰራው ማለት ነው? ከአብ የተነሳ። ምክንያቱም አንዳንድ ጊዜ ጥቅሶችን እኮ እንደው ዝም ብለን የራሳችን ጨዋታ እንጫወትባቸዋለን። ከአብ የተነሳ ነው ሕያው መሆነው ብለን ተናግረን ግን ከኛ የተነሳ ነው ስራ የምንሰራው። ከአብ የተነሳ ሕያው መሆን ማለት ከአብ የተነሳ መኖር፣ ከአብ የተነሳ ስራችን ሁሉ፣ ከአብ የተነሳ ሀሳባችን ሁሉ ከማን የተነሳ? ከአብ የተነሳ። ስለዚህ ስለ ራሱ ስራ ስለ ሰራው ሲናገር መጀመሪያ ምን ብሎ ነው የጀመረው? አባቴ እስከ ዛሬ ይሰራል። ምን እያለ ነው? አባቴን መስራቱን ካላቆማችሁ ካላስቆማችሁ እኔን ማስቆም አትችሉም። ምክንያቱም እኔ የእሱ ሪፍሌክሽን ነኝ፣ የእርሱ መገለጥ ነኝ። እርሱ ሲሰራ ልጅ ይሰራል። ከአብ የተነሳ ሕያው እንደመሆን እግዚአብሔር ይመስገን። ከዚያ በኋላ ምዕራፍ 5 ላይ እንግዲህ ሰንበትን ስለሻረ ብቻ አይደለም ይላል፣ ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። እነሱ እግዚአብሔር አባቴ ነው ስላለ እንደ ትዕቢት ቆጠሩበት። የነሱ ትህትና ምንድነው ብትሉ እግዚአብሔር አባታችን አይደለም። ምን ማለት ነው? የተለያየ ህይወት ነው ያለን። ዛሬ በብዙ አማኞች ውስጥ ይገርመኛል፣ ትህትና የሚመስል ስንት ትዕቢት መሰላችሁ የሚናገር። ከአብ የተነሳ ነው ሕያው ሆኜ የምኖረው፣ እኔ አልኖርም፣ ክርስቶስ ነው ይህን የሚሰራው በእኔ ስትሉ ኧረ ትዕቢት ነው ይህ ይሏቸዋል። እህስ ታዲያ እኔ ነኝ የምሰራው ካላችሁ ትዕቢት አይደለም። ትዕቢት እኮ እኛ መንቀሳቀሳችን ነው። ስለዚህ እንደ ትዕቢት የቆጠሩበት የቱን ነው? ከአብ የተነሳ ነው እያለ ራሱን በአባቱ ሰወረ፣ አባቴ እያለ ጠራው። በመሰረቱ እኮ ይቺን ህይወት ነው እግዚአብሔር በኢየሱስ ሊሰጠን የፈለገው፣ ምን እንድንሆን? እኛም አባቴ እንድንል፣ እኛም አባታችን እንድንል፣ እኛም በእርሱ ውስጥ እንድንሰወር፣ እንቅስቃሴያችን ሁሉ እርሱ የእንቅስቃሴያችን ህግ እንዲሆን፣ የመንፈሳችን ህግ እንዲሆን፣ መዘውር እንዲሆን ነው የፈለገው ጌታ። እግዚአብሔር ይመስገን። ምዕራፍ 8 ቁጥር 38 እኔ በአባቴ ዘንድ እግዚአብሔር ይመስገን፣ ወይም 8:28ን መጀመሪያ ላንብብ። ስለዚህ ኢየሱስ የሰውን ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ እሆን ዘንድ አባቴም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። በእርሱ ዘንድ የነበረችው ህይወት እንዲህ ትላለች፣ አባቴ ያስተማረኝን ነው የምናገር። ተማሪ ሆኖ ራሱን አስቀመጠ። ከእርሱ የሰማሁትን ብቻ ነው የምናገረው። ያ ማለት ነው በእርሱ ህይወት ነበረች ማለት። ቁጥር 38 እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። ይሄ በተለይ በጣም ሻኪንግ የሆነ በጣም የሚያስደነግጥ ነው። ለሰው ልጅ ነው እንዲህ እያለ ያለ፣ ሁለት አባት አለን እያለ ነው። እነርሱም የሞት አለቃው አባታቸው ሆኗል። ስለዚህ ከእርሱ ያዩትን ነው የሚያደርጉት። እንዴት ነው ከእርሱ የሚያዩት? ምክንያቱም ከባህሪው ተካፍለዋል፣ ከምኞቱ ተካፍለዋል። እኛ ደግሞ ኢየሱስ ክርስቶስን ስንበላ የአብ ምኞትን ተካፋዮች ሆንን፣ የአብ ባህሪ። ስለዚህ ምን እያላቸው ነው? እኔ ከአባቴ ዘንድ ያየሁትን እናገራለሁ። ይሄን ነገር በደንብ እዩት። ኢየሱስ ክርስቶስን ራሱን የቻለ ኢንቲቲ ወይም ኤጀንት ሆኖ አይደለም የምናየው። ራሱ ሁል ጊዜ ከማን ጋር ነው የሚያያይዝልን? ከእርሱ የተነሳ ነው ሕያው የሆንኩት፣ ሕይወቴ የሚመነጨው ከአባቴ ነው። ለዚህ እኮ ነው እርሱ የማይታይ አምላክ ምንድን ነው? ምሳሌ የገለጠው ነው። ምን ማለት ነው? ኢየሱስ አንድ ነገር ሲያደርግ ካያችሁ ማን ማድረጉን ያያችሁት ማለት ነው። የማይታየው እግዚአብሔር ማድረጉን ያየ። ለእኛ ግን በምናየው መልክ ለምሳሌ ኃጢአት ተሰረየችልህ ሲል ምን አሉ? ከእግዚአብሔር በቀር ኃጢአትን የሚያስተሰሪ ማን ነው አሉ። አሁን ሲገባ ለካ ማን ነው ያስተሰረየው? እግዚአብሔር። እግዚአብሔር ስለተናገረ ነው ኢየሱስ የተናገረው። የእርሱ ንግግር መገለጥ ነው ኢየሱስ ክርስቶስ። ስለዚህ እየሰራው የነበረው በሙሉ የአብ መገለጥ ነው። አብ ያለውን በሰማይ የሚሆነው በምድር የተገለጠበት ነው ጌታችን ኢየሱስ ክርስቶስ። ስሙ የተመሰገነ ይሁን። ይህንን አሁን እንደ አምላክ ስለሆነ እያልን በምንለው ውስጥ ሸፍናችሁ አትዩ። አንድ ኖርማል ሂውማን ቢንግ እግዚአብሔር ሰውን ሊፈጥረው ሲያስበው እንዲህ አይነት ሰው አድርጎ ነው የፈጠረው። እንዲህ አይነት ሰው እንዲሆን ነው የፈጠረው። ሰው በማን ውስጥ የተሰወረ? በእርሱ ውስጥ የተሰወረ እግዚአብሔር ሕይወት ይሆንለት፣ በእግዚአብሔር ሕይወት የሚመላለስ አድርጎ ነው። ለዚህ ታላቅ ክብር ነው የፈጠረን እግዚአብሔር። ኢንዲፔንደንትሊ በራሳችን ኦፕሬት እንድናደርግ ወይም እንድንንቀሳቀስ ሆነን አይደለም የተፈጠር ነው። የሚገርማችሁ እንደዛ አይደለም የተፈጠር፣ ከእርሱ ውስጥ እንድንንቀሳቀስ፣ በእርሱ ውስጥ እንድንንቀሳቀስ። ሕዝቅኤል ምዕራፍ 1 ላይ አንድ በጣም የሚገርም አገላለጽ አለ። በሰማይ ስላሉት መንኮራኩሮችና በምድር ስላለው መንኮራኩር ሲናገር በሰማይ ያለው መንኮራኩ ሲንቀሳቀስ በምድር ላይ ያለው ይንቀሳቀስ ነበር ይላል። ምክንያቱም ሲያስቀምጥ የእንስሶቹ መንፈስ በመንኮራኩ ውስጥ ነበርና እንስሶቹ ይዘውት የሚሄዱት መንፈስ ወይም እንስሶቹ የሚመራቸው መንፈስ መንፈሱ ወደሚሄድበት ነው ይሄዱ ያሉት። ያ መንፈስ በምድር ባለው መንኮራኩር ላይ ነበርና ላይኛው መንኮራኩር ሲሄድ በምድር ያለው መንኮራኩር ይሄድ ነበር። በእስራኤልም ጉዞ የምታዩት ይሄንን ነው። ደመናው ሲሄድ እስራኤል ምን ይነበር? ይሄድ ነበር። ደመናው ሲቆም እስራኤል ምን ይሆናል? ይቆም ነበር። ይሄ ምን ማለት ነው? ሰው ከእግዚአብሔር ጋር ሲራመድ። አሁን ግን በአዲስ ኪዳናዊ ቋንቋው ያ ተቀይሮ አሁን ደመና ሲሄድ አይደለም እናየው፣ እግዚአብሔር ሲሄድ ነው ምን ይሄደው። ለምን? በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ያችን ህይወት ሲሰጠን የእርሱ ህይወት ሲንቀሳቀስ የኛ ህይወት ተንቀሳቀሰች። አንድ አይነት ህይወት፣ ስሙ የተመሰገነ ይሁን። ስለዚህ ጌታ ደጋግሞ አባቴ 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 ይለናል። በግሉ አንድ ነገር እንዲያውም የማይችል ሁሉ ይመስለናል ማለት ነው። ለምሳሌ እኔ ሁል ጊዜ ስጠይቁኝ ሁል ጊዜ ማለት ነው፣ ጥሩ ነው ሚስትን መጠየቅ ያው የታወቀ ነው፣ ግን ሁል ጊዜ ስጠይቁኝ ቆይ ሀኒ ልጠይቃት፣ ቆይ ሀኒ ልጠይቃት፣ አስር ብር አበድረኝም ስትል ቆይ ሀኒ ልጠይቃት ካልኩኝ ትንሽ ጥያቄ አይፈጠርባቸው? እንዴት ነው ይሄ ነገር? ሚስቱ በቃ እንደ ሪሞት ነው የምታንቀሳቀስ፣ አስር ብር እንኳን እንዲያበድር ፈቃድ አትሰጠውም እንደምትሉ እርግጠኛ ነኝ። እንደዛ የሚልም ባል ያለ አይመስለኝም። አይደለም አንድነቱ ቢኖርም የሆነ ነፃነት አለ። ኢየሱስን ግን ስታዩት አሁን አባቴ 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 ሲል ቆይ ልክ ኤግዚስተንስ የሌለው አይመስልም? በቃ በራሱ ምንም ራሱ ተናገረ፣ አንዳች ላደርግ አይቻለኝም። ጉዳዩ ግን እዚህ ጋር ተመልከቱ፣ አምላክ ስላልሆነ አይደለም። ያቺ ህይወት ምን እንደምትመስል እያሳየን እየታዘዘ የእኛን ቦታ ወስዶ ምንም እንደማይችል ተንቀሳቀሰ። ስለዚህ ደጋግሞ ምን ይላል? አባቴ አባቴ አባቴ። ምዕራፍ 8 ቁጥር 49 ኢየሱስ መለሰ እንዲህ ሲል እኔስ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ። እግዚአብሔር ይመስገን። ማንን አከብራለሁ? አባቴን አከብራለሁ። ቁጥር 54 ኢየሱስም መለሰ አለውም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። እነሱ የሚሉት እርሱ ግን የሚለው አይደለም፣ አባቱ ነው። ለእርሱ ለእነርሱ የሚሉት ነው፣ ዝም ብለው የሚሉት እንጂ አምላካቸውም አይደለም። ለእርሱ ግን ምኑ ነው? አባቱ ነው፣ አባቴ ነው። ምዕራፍ 10 ቁጥር 25 ላይ ኢየሱስም መለሰላቸው እንዲህ ሲል እኔ በአባቴ ስም የማደርገው ሥራ ይህ ስለ እኔ ይመሰክራል። የሚሰራው ሥራ ሁሉ በማን ስም ነው የሚያደርገው? በአባቴ ስም። አሁን የገባን ይመስለኛል በኢየሱስ ስም ማለት ምን ማለት እንደሆነ። በኢየሱስ ስም ማለት ይሄ ማለት ነው። በሌላ ቋንቋ ኢየሱስ የሚያደርገውን ሁሉ በማን ስም ነው የሚያደርገው? በአባቱ ስም። ምን ማለት ነው በአባቱ ስም? እሱ ተሰውሮ፣ እሱ ራሱን አሳንሶ፣ እርሱ በአባቱ ውስጥ ተሰውሮ የአባቱን ስም ነው የሚገልጠው። በኢየሱስ ስም ማለት እንደሱ ማለት ነው። ወደ ሰይጣን ሄደን ሰይጣን ያለበትን ወይም ማንኛውም ነገር ላይ የጌታን የኢየሱስን ስም ስንጠራ ምንድን ነው እያልን ያለ ነው? ተሸሽግ ያለው በኢየሱስ ውስጥ። በኢየሱስ ስም ነው የመጣው ስንለው በእኔ አይደለም የመጣሁት፣ እኔ አይደለም የመጣሁብ፣ ማን ነው የመጣው? ኢየሱስ ነው ማለታችን ነው። ብዙ ጊዜ ግን አፍጥጠን አግጥጠን እየታየን ነው በኢየሱስ ስም የምንለው ማለት ነው። ዝም ብሎ አራት ፊደል ነው የምንጠራው። እንዴ አንቺ እየኖርሽ እንዴት እሱ ይኖራል? ይወራላይ ቋንቋ ብቻ ሆኖብናል እኮ። ጌታን ተቀብያለሁ ማለት ጌታን እኮ ስንቀበለው የኛን እኮ ማንነት ነው አይደል እንዲያስወገደው። እሱ እኮ ነው ሊኖር የመጣው መኖሪያ እኮ ነው የሆን ነው። ስለዚህ ጌታ በአባቴ ስም የማደርገው ስራ ይላል ምዕራፍ 10 ቁጥር 29 የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። ስለኛ ሲናገር ስለ በጎቹ ማንም ሊነጥቃቸው አይችልም አለ። ከማን? ከአባቴ እጅ። እርሱ እኮ ስልጣኑን እኮ በአባቱ ውስጥ አስገብቶ ስለሚነግረን ነው እንጂ እኮ ከእሱም እጅ እኮ ማንም አይነጥቀንም። ግን ከአባቴ እጅ ማንም አይነጥቃቸው። በማን ነው የሚታመን ያለው? በአባቱ። እግዚአብሔር ይመስገን። የሰጠኝ አባቴ ከሁሉ ይበልጣል። አይገርማችሁም ወንድሞቼ እናቶች? እኛ እኮ አንዳንድ ጊዜ ወንጌል ሰብከን ሰዎች ሲመጡ እኮ እንደው ካልገባ ለትንሽ ጊዜ እኮ የኛ ንብረት እኮ ነው የሚመስሉን። በቃ እኔ ሰብኬ እንደዚህ ተናግሬ እኔ አይደለሁም ያሳመንኳችሁ። በቀን እኛ ሰብከን ብዙ እኮ ያልተበጠሩ ቋንቋዎችን እኮ እንናገራለን። እሱ የሰማይ የምድር ጌታ ምን አለ ይመስላችኋል? የሰጠኝ አባቴ ከሁሉ ይበልጣል። ያንተ ነበሩ አለ፣ ለእኔም ሰጠሃቸው። ተቀባይ ሆኖ ነው ራሱን ያቀርበው። ስለዚህ እናንተን የሰጠኝ አባቴ ነው ይላቸዋል ደቀ መዛሙርቱ። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዚህ ሁሉ አባቴ አባቴ አባቴ፣ ዮሐንስ ወንጌል በዚህ የተሞላ ነው። በተለይ ምዕራፍ 14 ሲደርስ ደግሞ በአባቴ ቤት ብዙ መኖሪያ አላት። አሁንም የሚመራቸው ወዴት ነው? በጣም ቀላል እኮ ነው። እኔ ቤት ማለት እኮ ይችላል። አሁንም ግን ራሱን በአባቱ ሰውሯል። በአባቴ ቤት ብዙ መኖሪያ አለ፣ አባቴ ይቀበላችኋል፣ ወደ አባቴ ነው መወስዳችሁ እያለ ብዙ ይናገራል። ቁጥር 20 ላይ ሲናገር እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ። ይህንን ደግሞ ቅድም ካነበብኩላችሁ ጋር አያይዙት። እኔ ከአብ የተነሳ ሕያው እንደምሆን የሚበላኝ ከእኔ የተነሳ ሕያው ይሆናል ብሎ ነበረ። ስለዚህ እሱ ከአብ የተነሳ ሕያው እንደሆነው እኛ እሱን ስንካፈል ሕያው ስለሆንን ምን ተፈጠረ? እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። ያ ቀን መቼ ነው ለሚለው ደጋግሞ አይተነዋል። እኔ ሕያው ነኝና ሕያዋን ትሆናላችሁ። ምን ማለት ነው? እኔ ከአብ የተነሳ ያለኝን ሕያውነት ትካፈላላችሁ። እኔ ከአብ የተነሳ ሕያው እንደሆንኩ እናንተ ከእኔ የተነሳ ሕያዋን ትሆናላችሁ። ያ ምን አይነት ኑሮ ይፈጥራል? እኔ በአባቴ የምኖረው በዛ ሕይወት ነው፣ እናንተ ደግሞ በእኔ እንዳላችሁ እኔም በእናንተ በዚያም ቀን ታውቃላችሁ። ይህን ሁሉ የመኗኗር ምስጢር ያመጣችሁ ማናት? የተገለጠችው ሕይወት። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። እግዚአብሔር ይመስገን። ስለዚህ እርሱ በአባቱ ይኖራል፣ እኛን ወደ አባቱ አስገባን። ስሙ የተመሰገነ ይሁን። በመጨረሻ ምዕራፍ 15 ላይ ሲደርስ እንደዚህ አለ። ቁጥር 8 ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። ቁጥር 10 እኔ አባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ኤግዛክትሊ እሱ የሚኖረውን ህይወት ነው ለኛ የፈለገው። እኔ እንደሆን እናንተ ትሆናላችሁ። እኔ የእሱን ትእዛዝ እንደጠበቅኩኝ በፍቅሩ እንደምኖር እናንተ በምኔ ትኖራላችሁ? ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ይሄ በቀጥታ ዮሐንስ 6:57 ላይ ከጠቀስነው ጋር አንድ ነው። እኔ ከአብ የተነሳ ሕያው እንደምሆን እናንተም የሚበላኝ ማለት ትእዛዜን የሚጠብቅ ማለት እሱ ማለት ነው። ሌላ ትእዛዝ እንዳትፈጥሩ። የኢየሱስን ትእዛዝ መጠበቅ ማለት ኢየሱስን መብላት ማለት። የሚበላኝ ደግሞ ከእኔ የተነሳ ምን ይሆናል? ሕያው ይሆናል። በፍቅሬ ትኖራላችሁ አላቸው። እግዚአብሔር ይመስገን። አሁን ወደ ኋላ ሄደን የጀመርንበትን ነው። በእርሱ ሕይወት ነበረች። አሁን በእርሱ የነበረችው ሕይወት ገባችን። እቺ ማለት ናት። በእርሱ ሕይወት ስለነበረች ይቺ ሕይወት እንዲህ እንዲኖር አደረገችው። ይቺን ሕይወት ኖራት። ሲኖራት ትክክለኛውን የሰው ሕይወት ኖረ ኢየሱስ ክርስቶስ። እኔን አንብቤ ስጨርስ ያልኩት ምንድን ነው? ራሴን አወዳደርኩና ከእሱ ጋር እኔ አምላክ ሆኜ ያገኘሁት ራሴን ማለት አምላክ ሆኜ ማለት መሰላቸዋል። እሱ ጋር ሳነብ ምንም ማድረግ እንደማይችል በአባቱ ተጠግቶ እንደሚኖር ሁሉንም አባቴ ነው አባቴ አባቴ ሲል እኔ ደግሞ በየቀኑ ራሴን ሳየው እንዲህ አደርጋለሁ እንዲህ አድርጌ እንዲህ ማድረግ እፈልጋለሁ እያሉ ሲሆን እንዴ እኔ ነኝ አይደለሁም ሁሉን ቻይ የሚመስለው? እሱ እየቻለ እሱ መለኮት ሆኖ የእግዚአብሔር ልጅ ሆኖ ያን ያህል ኮንፊደንስ አይደለም ሲገልጽ የምታየው። በማን ጥገኛ ሆኖ ነው የምናየው? በአባቱ። እኛ በየቀኑ ግን ፉል ኦፍ ኮንፊደንስ ሆነን በቃ ማለት አምላክነን አንልም። አውቃለሁ አምላክ ሆኜ ያገኘሁት ስላችሁ በስትሮንግ ፈቃድ ያለኝ የፈለግኩትን ፈቃዴን ለመፈጸም ያለምንም ገደብ የምንቀሳቀስ እግዚአብሔርን እንኳ ሳልጠይቅ ራሴን በእርሱ ስር ሳላስገዛ ብዙ ነገር ለማድረግ የምነሳ ሆኜ ራሴን ሳገኘው ማን ነው አምላክ የሚመስለው? ማነው ራስ ገዝ የሚመስለው ብትሉ እኔ ነኝ ራስ ገዝ የሆነ። የሞተው ህይወት ማለት ያ ማለት የሞተው ህይወት ማለት ከአባትና ከልጁ ከኢየሱስ ክርስቶስ ውጪ የሚንቀሳቀሰው ማለት የሞተ ህይወት እንደፈለግን የምንኖረው ህይወት ያ ማለት ነው። ባይዘው አዳምና ሔዋንን የገደላቸው እና ሔዋንን ከዚህ በፊት በጣም ጠላት ነበረ። ሰሞኑን ጥላቻዬን አንስቻለሁ። ለምን? አንድ ቀን ነው የተሳሳተችው። ስንወርድባት ኖርን እንጂ አንድ ቀን ነው አትብሉ የተባለውን በላች። እኛ በቀኑ ስንት ጊዜ ነው በራሳችን ፈቃድ የምንሄደው? እስቲ ሔዋን እስቲ አስቡት፣ አንድ ቀን ብትበላ ሞተች። ሁለተኛ ቻንስ እንደኛ ቢሰጣት የምትማር ይመስለኛል። እኛ በቀኑ ስንት ዛፍ እየበላን ስንት ጊዜ ቆርጠን እየበላን ማለት ነው ሔዋንና አዳም እያልን ስንቀጠቅጥ ሰዎች አንድ ድል ነው በቃ ያመለጣቸው እነሱ። ስንት ቀን እኔ በቃ አሁን በልቼ እንደገና ድጋሚ ስበላ ራሴን አገኘዋለሁ ማለት ነው። አትብላ ያለኝን ነገር እንደገና ስበላ ያ ማለት እኮ ነው። ፍሪ ዊል ከእግዚአብሔር ፈቃድ ውጪ የሆነ የራስን ፈቃድ መፈጸም ማለት እኮ ነው። ሔዋን እኮ የራሷን ፈቃድ ነው ኤክሰርሳይዝ ያደረገች። ለመብላት ያማረ እንደሆነ አየች፣ ያንን ብሎ ወስዳ በላች፣ ማንም ሳታስፈቅድ። እግዚአብሔር ያለውን ጥሳ እንደማይፈቅድ ታውቃለች ብሏል ብላ ግን ቢልም በእርሱ ቃል ላይ የሰይጣንን አምናለሁ ብላ ነው የበላች። ታዲያ እኔ ብዙ ዛፍ ቆርጬ እንደበላው ሳይ ሔዋን ይቅር በይኝ አልኩ። በቃ እንጂ በፊት በጣም ነበረ። ድሮ በተለይ ባደግኩበት ሔዋን በጣም ነው እንትን የምትለው። እስካሁን ድረስ ሴት ከወንድ እኩል አይደለችም የሚባለው አንዱ አሳሳች ናት ይባላል። ሴት አሳሳች ናት። ለምን? መጀመሪያም ያሳተችው እሷ ስለሆነች። ጳውሎስም አንድ ቃል ተናገረ፣ እሱን በጣም አሰፉት። ከዛ የተሳሳተ ወንድ አይደለም ብሎ በደንብ አድርጎ አስቀምጧል። ድሮ በኢየሱስ ክርስቶስ ወደዚህ ምድር በመጣበት ዘመን ራሱ ሴቶች እንደ ሰው ከሴቶችና ከሕፃናት በስተቀር ብሎ ዮሐንስ ይጽፋል። አይደለም ወንድ ብቻ ነው የተቆጠረው በላ የተባለው። ምን ማለት ነው? በወንድ ነው የሚቆጠሩት እንደማለት። ስለዚህ ያየሁት ምንድን ነው? ከሔዋን የባስኩ መሆኔ። አሁን ግን በአዲስ ኪዳን ምንድን ነው? ሕይወት ተገልጧልና በየቀኑ ሕይወት በመብላት ሞት ይዋጣል። ስሙ የተመሰገነ። አለዛ ግን ፈቃዳችን ስትሮንግ ነው ወገኖች። ስለዚህ ወደ ሪያሊቲ ስንመጣ የታሪክ ሰው መሆን የለብንም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ሲል ያቺ ሕይወት እኛ ውስጥ እንድትኖር ነው የተሰጠች። ከዚያች ሕይወት ውጭ ስንኖር ከኢየሱስ ይልቅ የበረታ ነው። ኢየሱስ ክርስቶስን ሲይዙት ሲያስሩት ማን ጦር እንዳነሳ ትዝ ይላችኋል? እሱ እኮ አይደለም ጦር ያነሳ፣ ጴጥሮስ ዘራፍ ብሎ በሰይፍ የሰው ጆሮ ቆረጠ። ምን ማለት ነው? ሁሉን ቻዩ ራሱ በፈቃዱ ራሱን አሳልፎ እየሰጠ ይሄኛው ግን ተከላከል ብሎ ሲነሳ ታያላችሁ። ማለት እሱ እኛ ከሱ የበረታ ማንነት አለን ማለት በእግዚአብሔር ጥገኛ መሆን ሲያቅተን እንደሱስ አቅም እያለው ነው እንደሱ የሆነው ለአባቱ ፈቃድ ተገዝቶ። እኛ እኮ አቅም ራሱ የለንም። እሺ እስቲ ትቻችኋለሁ እንደፈለግኩ እንደፈለጋችሁ ነው ቢለንም እኮ እግዚአብሔር አቅመ ቢስ የሆን ፍጥረቶች። ስለዚህ ብንጠጋ ነው ይሻል። ያቺ ህይወት በእኛ እንድትኖር ጌታ ዛሬ ይወዳል። እግዚአብሔር ጸጋው ያብዛል። አባታችንና አምላካችን ሆይ እናመሰግንሃለን። በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ይህችን ህይወት የእኛ ብርሃን እንድትሆን በኢየሱስ ስለገለጥካት ተመስገን። ጌታ ሆይ በኢየሱስ እየቀናን እንድንኖር ሳይሆን ይህችን ህይወት በኢየሱስ ስላካፈልከን ኢየሱስ ክርስቶስን የሚበላ አድርገህ ስለላክልን የህይወት ዛፍ ሆኖ ስለመጣልን እናመሰግንሃል። ጌታ ሆይ ይህችን ህይወት ሁልጊዜ መብላት ይሆንን። እየበላን በዚህ ዛፍ እንኖር። ጌታ የሚበላኝ ከኔ የተነሳ ሕያው ይሆናል። የሚበላኝ ከኔ የተነሳ ሕያው ይሆናል። ጌታ ሆይ ከአንተ የተነሳ ሕያው ይሆነናል። ከአንተ የተነሳ ሕያው እንሆናለን። ሕይወታችን ከአንተ የተነሳ ነው። ስለዚህ ሕይወት ተመስገን። ጌታ ሆይ ትልቁ ስጦታ ይሄ ነው። ጌታ ከአንተ ጋር አንድ ያደረገን ስጦታ፣ ከአንተ ጋር ኅብረት እንዲኖረን ያደረገ ስጦታ። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማል። ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ኢየሱስ ከአብ የተነሳ ሕያው እንደሆነ እኛም ከርሱ የተነሳ ሕያዋን ሆነን ህብረት ሆነን ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት ሆነን እናመሰግናለን። ይህንን ታላቅ ህብረት ስለሰጠህን ጌታ ሆይ ጠንካራው ማንነታችንን በህይወት ዋጠው በህይወት ውረሰው ይህንን ህይወት እየበላን ሁል ጊዜ በህይወት መመላለስ ስጠን። እናመሰግናለን። ክብር ላንተ ይሁን። እኛ መልካሙንና ክፉን ለማወቅ እንዳንዱ መሆንን አንሻም ጌታ። የህይወትን ዛፍ ብቻ እንሻለን። ሕያዋን መሆንን እንሻለን። ይህን ስላረክልን ተመስገን። ክብር ምስጋና ላንተ ይሁንልን።